የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥር 8 2013 ዓመተ ምህረት ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ የማስተናግዳችሁ ሰሎሞን አባተ ነኝ። ሴቶች በሰላም ግንባታ ጥረት ውስጥ
የሚያድገውንም ወጣት ደግሞ ከበቀልም ከምንም ማውጣት እና እነኚህ ሁሉ ነገሮች በጣም ብዙ ስራዎች ወደፊት ገና ይጠብቀናል። ትውልዳችንን ማስተካከል አለብን። የተመረዘውን አእምሮ የያዙትን ትውልዶቻችንን እነኛን ወደ ኢትዮጵያዊነት፣ ወደ ሀገር ፍቅር፣ ወደ ሰው መውደድ፣ ወደ መተሳሰብ እና ቂም ያለመያዝን እነኚህን ነገሮች ገና ብዙ መሰራት ያለበት ነገር
እኔ የምናደርግ የኔ ድርሻ ምን ይሁን ብሎ ከራሱ ጋር በመነጋገር ለሰላም የራሱን ጠጠር መወርወር አለበት ብዬ አምናለሁ። ምክንያቱም ሰላም ከሌለ የምንፈልገውን ሀገር የማሳደግ ስራ ልንሰራ አንችልም።
ቀደም ሲል የሰማችኋቸው ወይዘሮ ማርያም ሙኒር ይባላሉ። የፖለቲካ አለመረጋጋት በተከሰተ ወቅት ከሌሎች የሀገር ሽማግሌዎች ጋር ወደ ትግራይ ክልል ሄደው ሰላም እንዲወርድ የተማጸኑ ሲሆኑ፣ ተከትሎ የሰማችኋቸው ደግሞ ጋዜጠኛ ደራሲና ሴቶች ይችላሉ ዊመን ካን ዱ ኢት የሚባል ሲቪክ ማህበር መስራችና ዳይሬክተር የሆኑትን ወይዘሮ የመወድሽ በቀለን ነው። በዚህ ምሽት ለጥያቄዎቻችሁ መልስ ይሰጣሉ። ፕሮዲውሰሩ ንጉሱ ታምሬ ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ህንድ የጸረ ኮቪድ-19 ክትባት ዘመቻዋን ዛሬ ጀመረች። ጠቅላይ ሚኒስትር ኒሬንድራ ሞዲ በአገሪቱ ብሔራዊ ቴሌቪዥን ያሰሙትን ንግግር ተከትሎ ይፋ የተደረገው የክትባት ዘመቻ ወረርሽኙን ለመከላከል በግንባር የተሰለፉትን የሕክምና ባለሙያዎች በማስቀደም ጀምሯል። በዓለም ግዙፉን የክትባት ዘመቻ ስንጀምር ያለንን ችሎታና ብቃት ለዓለም ይፋ እያደረግን ነው ነበር ያሉት ሞዲ በንግግራቸው። ህንድ ከህዝቧ 10,555,559 ለኮሮና ቫይረስ ሲጋለጥ በቫይረሱ ሳቢያ ለልፈት የተዳረገው ህዝቧም ቁጥር 152,266 ደርሷል። ኒውዴልሂ በትላንትና ዕለት በአንድ ቀን ጀንበር ብቻ አዲስ ያስመዘገበችው የኮሮና ቫይረስ ተጋላጮች ቁጥር 15,158 ሲሆን በትላንትና ዕለት በኮቪድ ሳቢያ የሞቱት ሰዎች ቁጥር ደግሞ 175 ነው። በሌላ ዜና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በዓለም ዙሪያ ኮቪድ-19 ያደረሰውን ውድመት አስመልክቶ በሰጡት የሐዘን ድባብ ያጠላበት አስተያየታቸው ከነኚህ ዘግናኝ አሃዞች ጀርባ አሁን የትላንት ህይወታችን ትዝታ ብቻ ይሆኑ ስማቸው የሚታወቅ ገጽታና ፈገግታቸው ለሚያውቋቸው ቅርብ የሆነ የቤተሰብ አባላት ለራስ ሲቀመጡ ያ ቀድሞ ይቀመጡበት የነበረው ወንበር ባዶ የሚሆንባቸው፣ የሚወዱት የቤተሰብ አባል ይጎደለባቸውና በጸጥታ የተዋጡ ክፍሎች ያሉባቸው ብዙዎች ናቸው ያሉት ብለዋል። በዓለም ዙሪያ በኮቪድ-19 ሳቢያ ህይወታቸውን ያጡ ሰዎች ቁጥር ከ2 ሚሊዮን በልጧል። በሌላ የኮቪድ ዜና የኮሮና ቫይረስ ወረርሽኝን ለመዋጋት ጥቅም ላይ የዋሉት የክትባት መድኃኒቶች የተቀመሙበት ዘዴ ካንሰርንና ሌሎች በሽታዎችን ለማከም አዲስ እድል ሳይፈጥር እንዳልቀረም ተዘገበ። ሳይንቲስቶች ለኮቪድ-19 የሰሯቸው እነኚህ ክትባቶች ለምሳሌም ያህል ፋይዘርና ሞደርና የተባሉት ኩባንያዎች የተጠቀሙበት ዘዴ ሰውነታችንን ከተላላፊ በሽታዎች ጋር እንዲለማመድ ማድረግ ነው። ጠበብቱ ይህንኑ አዲስ ዘዴ ነው የሰውነታችን በሽታዎችን የመከላከያ ስርዓት ካንሰር አምጪ ሴሎችን ኢላማ ማድረግ የሚችልበትን መላ በማጥናት ላይ ያሉት። በተመሳሳይም ይኸው በሽታዎችን የመከላከያ ስርዓታችን በስህተት የገዛ ሰውነታችንን ሴሎች በሚያጠቃበት ወቅት የሚፈጠሩትን የበሽታ አይነቶች ለመከላከል በታለመ ዘዴ የመከላከያ ስርዓታችንን ይህንን ለማስተው ያስችል ይሆናል የሚል ተስፋም አሳድረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ባለፈው ታህሳስ 28 በዩናይት ስቴትስ ምክር ቤት የፕሬዝዳንት ትራምፕ ደጋፊዎች በፈጸሙት ፖሊስን ጨምሮ 5 ሰዎች የተገደሉበትና ሌሎች በርካቶች ላይም ከፍተኛ አደጋ ካደረሰ የአመጽ ድርጊት ጋር በተያያዘ በወንጀሉ ፈጻሚነት ተጠረጠሩ ቁጥራቸው 300 የሚደርሱ ግለሰቦችን እየመረመሩ መሆናቸውን ሕግ አስከባሪዎች ትላንት ይፋ አደረጉ። ይቁጥር በመጪዎቹ ጥቂት ቀናት ከዚህም ከፍ ባለ መጠን ሊጨምር እንደሚችል በዋሽንግተን ዲሲ ፍርድ ቤቶች የዩናይትድ ስቴትስ ፌደራል አቃቤ ሕግ ተጠባባቂ ኃላፊ ማይክል ሸርዊን አስታወቁ። ከፍተኛ ትኩረት የተሰጠውን በወንጀሉ የተሳተፉትን አድኖ ሕግ ፊት ለማቅረብ የተያዘውን የሕግ አፈጻጸም ስራ በብሔራዊ ደረጃ በመምራት ላይ ያለው ዩናይትድ ስቴትስ ፌደራል ምርመራ ቢሮ FBI መሆኑም ታውቋል። በመጨረሻም የኡጋንዳው መሪ ዩሴቬ ሙሴቬኒ በሰሞኑ ምርጫ አሸናፊ ሆኑ። የሀገሪቱ ምርጫ ኮሚሽን በዛሬው ዕለት ባወጣው መግለጫ የሙሴቬኒን የ35 ዓመታት ስልጣን ዘመን ዳግም መራዘም ይፋ አድርጓል። ሙሴቬኒ ከአጠቃላይ መራጭ ሕዝብ የ58.64 በመቶ ወይም የ5.85 ሚሊዮን ኡጋንዳውያንን ድምጽ በማግኘት ነው ዳግም አገሪቱን ለማስተዳደር የተመረጡት። ተቀናቃኛቸው የዋናው ተቃዋሚ ፓርቲ መሪ ቦቢ ዋይን የ34.83 በመቶ ወይም 3.48 ሚሊዮን ኡጋንዳውያንን ድምጽ ማግኘታቸው ነው ይፋ የተደረገው። የምርጫው ውጤት ተጭበርብሯል ሲሉ የከሰሱት ዋይን አሸናፊው እርሳቸው መሆናቸውን ገልጠው ኡጋንዳውያን የተባለውን ውጤት እንዳይቀበሉ አሳስበውም ነበር። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ12040 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥር 8 2012 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም መጪው የኢትዮጵያ ምርጫና የፖለቲካ ፓርቲዎች
ካሸነፍን ፕሮግራማችንን ለመፈጸም ድናኝ ከተሸነፍን ደግሞ በዚህ ሀገር ፖለቲካ ለመጀመሪያ ጊዜ ራሱን በእውነተኛ ዴሞክራሲያዊ ምርጫ ሳልፈ መጨረሻ ውጤቱን ተቀብሎ ስልጣን ያስረከበ ፓርቲ ነው። ቅስማው አያርፍም የተባለውን እንግዲህ በተግባር እያየ ነው። የምነት ጉዳይ ይሆናል።
ጭራሽ ሰላም ሰፍነዋል፣ በቀላሉ ለመንቀሳቀስ ይቻላል የሚልበት ደረጃ አልደረስንም። የኢትዮጵያ ሕዝብ በፍላጎት ላይ የተመሰረተ ህይወቱን በመሰረቱ የሚቀይሩ አማራጮች ቀርበለት ከነዚ መካከል የሚመጡ
ለተንዲሆን ዝግጅት ይዘናል። አሁን ወደ መጀመሪያው ቅንብር እንሸጋገር። ለጥያቄው መልስ ሴት የሰላም መሰረት ነች ይባላል። ሴቶችና እናቶች ለአንድ ሀገር ሰላምና መረጋጋት እንዲሁም ለሰዎች መብት መከበር ምን አስተዋጽኦ ማበርከት ይችላሉ? ለጥያቄዎቻችሁ መልስ እንዲሰጡ እንግዶችን ጋብዘናል። ወይዘሮ ማርያም ሙኒር የሕግ ባለሙያ ናቸው። ሰራተኛና ማህበራዊ ጉዳይ ሚኒስቴር ውስጥ ሰርተዋል። ለረጅም ዓመታት በዳኝነት አገልግለዋል። የሕግ ባለሙያ ሴቶች ማህበር የቦርድ አባልና ለሴቶች ነጻ ሕግ የማማከር አገልግሎት ይሰጡ ነበር። በጥብቅና ሙያ ላይም ተሰማርተው ነበር። ከሌሎች የሙያ አጋሮቻቸው ጋር አቋቁመውት የነበረውን ጾታዊ ጥቃት ተከላካይ ማህበር ስምና አገልግሎቱን በተወሰነ መልኩ በመቀየር የአሁኑን የሴቶች ማረፊያና ልማት ማህበር መስርተው ጥቃት ለደረሰባቸው ሴቶች የማረፊያና የምክር አገልግሎት ይሰጣሉ። ወይዘሮ ማርያ ኢትዮጵያ ውስጥ የፖለቲካ አለመረጋጋት በተከሰተበት ወቅት ከሌሎች የሀገር ሽማግሌዎች ጋር ወደ ትግራይ ክልል ሄደው ሰላም እንዲመጣ ከተማጽነው ሰዎች አንዷ ናቸው። ወይዘሮ የሞድሽ በቀለ ሴቶች ይችላሉ Women can do it የተሰኘ ሲቪክ ማህበር መስራችና ዳይሬክተር ናቸው። የኢትዮጵያ ሴት ደራሲያን ማህበር ፕሬዝዳንትም ነበሩ። አሁን የቦርድ ሰብሳቢ ናቸው። ልቦለድ፣ ግጥምና አጫጭር ታሪኮችን የያዙ 8 መጽሐፎችን ጽፈዋል። ከሌሎች ጸሐፊዎች ጋር በመሆን ደግሞ 6 አሳትመዋል። የፖሊስና እርምጃው ጋዜጣ ሪፖርተር ዋና አዘጋጅና የፕሬስ ኃላፊም ነበሩ። በሴቶች መብቶች ላይ የተለያዩ ስራዎችን እየሰሩ ነው። ሴቶችና እናቶች ለአንድ አገር ሰላምና መረጋጋትን እንዲያመጡ መስራት አለባቸው በሚል አቋምም የተለያዩ እንቅስቃሴዎችን ያደርጋሉ። የዛሬውን ለጥያቄው መልስ ዝግጅት የመራችው ጽዮን ግርማ ነች። ትናንት በተላለፈው የውይይቱ የመጀመሪያ ክፍል እንግዶቹ ሴቶችና ሰላም አላቸው ያሉትን ግንኙነት አስረድተው ነበር የተጠናቀቀው።
እሺ ሁለታችሁንም አመሰግናለሁ። እስቲ አሁን ደግሞ ከአድማጭ በድምጽ ወደ ተላከልን ጥያቄ ልለፍ።
ዳግም ባላለው ኦሃዮ ኮሎምበስ ነው የምኖረው። ጥያቄ ላለፉት አመታት እንደሚታወቀው ኢትዮጵያ ብዙ ውስብስብ ችግሮችን አሳልፋለች እና ከዚህም ከዛም በጣም ጥንፍ ረገጥ አስተሳሰቦችን ያስተናገደችበት አመታት እና ያሳለፍ ነው እና እነዚህን ችግሮች በሽምግልና መንገድ አንተም ተው በማለት ብቻ እነዚህን ችግሮች መፍታት ይቻላል ተብሎ ይታሰባል ወይ የሚል ጥያቄ ለማቅረብ ያህል ነው። አመሰግናለሁ።
ለዚህ ጥያቄ እስቲ ምላሽ ይስጡንና ከአሁንም ከወይዘሮ ማርያ ልጀምር።
አቶ ዳግም ጥሩ ጥያቄ ነው። እንደሚያውቁት የእኛ ነገር ባህል በጣም በሽምግልና ያምናል። አንድ ነገር ሽማግሌ ከገባበት ብዙ ነገር ነፍስ የተጋደለ እንኳን ብዙ ወደ ብዙ ክልሎች ስንሄድ የተጋደለና ደም የተቃቡት እንኳን ሽማግሌ ከገባ ሁሉንም ነገር ያረግቡታል። ባህላችን በጣም ጠንካራ ነው በሽምግልና ላይ። አሁን እየተሸረሸረ ሄደ እንጂ ባህላችን በጣም በጣም እጅግ ጠንካራ ነው። ለምንም ነገር ሽማግሌ ከገባ በቃ እናበርደዋለን። በባልና ሚስት እናምጣ፣ በሀገር እናምጣ፣ በጎረቤት በምንም በከፍተኛም በዝቅተኛ ደረጃም ስናመጣው ሽማግሌ ከገባበት ሰው ይተዋል። ተቶ ረገብ ብሎ ነገሮችን ማሰብ ይጀምራል። የተጋጋለው እንኳን መሀል ላይ የገባ በድሜ የገፋ ሰው፣ የበሰለ ሰው፣ አስተሳሰብም የተሻለ ሰው መሀል ገብቶ ሊያስታርቅ ሲሞክር ጉዳዩን ረጋ ብሎ ማሰብ ይጀምራሉ። ሁለቱም ወገኖች ማለት ነው። ሁለቱም የሚታረቁትም ወገኖች ወይም እንዲታረቁ የሚታሰቡት ወገኖች ሁለቱም ተረጋግተው ማሰብን ይጀምራሉ። ይሄ ነው እንግዲህ ሽምግልና ብዙን ነገር ያረግማል ተብሎ ነው የታሰበው። እኛ ጋር ግን አሁን እንዳልኩት ቀደም ብዬ ይሄ ባህላችን እየተሸረሸረ መጥቷል። እየተሸረሸረ ለሽምግልና ያለን አክብሮት፣ ለሽምግልና ያለን ቦታ ቀደም ሲል ከነበረው ጥንት ከነበረው በጣም እጅግ በጣም እየወረደብን መጥቷል። ይህ በመሆኑ አንዳንዴ ሽምግልናዎች በተደጋጋሚ አንዳንድ ክልል ላይ በጣም ይሰራሉ። ብዙ ነገር ሽማግሌ ከወጣ ቀጥ ብሎ ነው የሚቆመው፣ ቀጥ ብለው ወደ እርቅ ይሄዳሉ። አንዳንድ አካባቢ ግን በጣም በተለያየ መልኩ ሽምግልና፣ እናቶች ሽምግልና፣ የሃይማኖት መሪዎች በጣም ብዙ ሽምግልና ተሂዶ ውጤት ያላመጣበትም አካባቢ አለ። ያ እንግዲህ እንደ ተቀባዮቹ እንደ ተሸምጋዮቹ ባህሪና ለሽምግልና ለባህል በእድሜም ወይም በሃይማኖት ከፍ ላለ ሰው ካላቸው አክብሮት የመነጨ ነው የሚሆነው። የሚያከብረው ይቀበላል። ሽማግሌ ያለውን እሺ ረጋ ብዬ ጉዳዩ ላይ ልነጋገር ይላል። ሌላው ደግሞ ከሽምግልናንም ገፍቶ የሚሄድ ይኖራል።
ወይዘሮ መወድሽ እዚህ ላይ አስተያየት ስጡ።
እኔ ተጨበር መከለው ያው ኢትዮጵያ የምትታወቀው በርካታ የራሷ የሆኑ ባህላዊ እሴቶች አሏት። እንደየ አካባቢ የተለያየ ማለት ነው። በተለይ ሽማግሌ ትልልቅ ሰዎች ወንዶችም ሴቶችም የሚከበሩበት እና እነሱ የሚሉትን ቃል አምነው ለረጅም ዓመታት ሲኖሩበት የነበረ ጉዳይ። በተለያዩ አካባቢዎች ተመሳሳይ ባህላዊ እሴቶች አሉ፣ የእርቅ መፍቻ ዘዴዎች አሉ። ግን እኛ ምን አደረግን ከቅርብ ጊዜ ወዲህ ላለፉት ለበርካታ ዓመታት የራሳችንን ነገር እየተውን በመናቀል ይሁን ባለማወቅ እየተውናቸው ከረምንና የተለያዩ ኮንፍሊክቶች ሲፈጠሩ አሁን ነው እንደገና ፊታችንን ዞር አድርገን እንደገና የሽምግልና ስርዓቶቻችንን ለማምጣት እየታተርን ያለ ነው እና በራሳችን እጅ ሆነው ልንሰራባቸው የሚገቡን በየክልሉ ያሉ ባህሎች አሉት ህብረተሰቡን የሚገዙ አምኖ የሚቀበላቸው። ምክንያቱም የአካባቢውን ችግር በአካባቢ ነው መፍታት የሚቻለው እና የአካባቢውን ችግራቸውን ሲፈቱ የነበሩ ሰዎችን በጣም አንደርማይን በማድረግ ዝም ብለን የሄድን ስለሆነ ለተለያዩ ችግሮች ተዳርገናል። እኔ እንደምነት ሽምግልና የራሱ የሆነ ፍላጎትን ይጠይቃል፣ የራሱ የሆነ እውቀትን ይጠይቃል። ዝም ብሎ አንተንተው አንችንተው እንዲህ ነው ብሎ ነገር ማብረት ወይም ማልቀሱ ይናት ስለሆን እኔ ሴት ስለሆን ሳለቅስ ምክንያት ምናልባት የዛኔ ልብ የተነካ ሰው የዛኔ ያዘነ ሰው ያንን ነገር ሊያቆም ይችላል። ግን እንደሱ አይደለም። ሽምግልና ትላንት ከነበረው እንግዲህ ያው አለምን እኛም ሁላችንም እየዘመንን ስንሄድ የተለያዩ ነገሮች ለውጦች መጥተዋል እና ለውጥን ተከትሎ በበሰለ አስተሳሰብ ችግሮችን ፈቶ ካንተንተው በዘለለ ኮዙ የችግሩ መንስኤ ምንድን ነው? ይሄ ኮንፍሊክት ሊፈጠር የቻለው በምንድን ነው ብሎ ያንን ችግር ለመፍታት ጥረት የሚያደርግ ሽማግሌ ወይም ሴት ሽማግሌ ወይም ወንድ ሽማግሌ ብቻ ችግር መቅረፍ ይቻላል ብዬ አምናለሁ።
ሌሎች ጥያቄዎች አሉን። ነገር ግን ከዚህ ጥያቄ ሳንወጣ ካሳ አባላለው ያሉን አንድ አድማጭ በዋትስአፕ ቁጥራችን ላይ የላኩልን ጥያቄ ነውና ሴቶችን ነጥሎ ለሰላም ምን አስተዋጽኦ አላቸው የሚል አጀንዳ ማንሳቱ ተገቢ አይመስለኝም የሚል አስተያየት ሰጥተው ነው ወደ ጥያቄያቸው የሚደረደሩት። ምክንያቱም ይላሉ ለሰላም መደፍረስ ዋነኛው ተጠያቂ ወንዶች ናቸው ብለን ብንስማማ እንኳን ወንዶቹ ለሴቶቹ ወይ ባል ወይ አባት ወይ ወንድም ወይ ልጅ ከመሆናቸው አቋያ ይሄ ሁሉ ደም ሲፋሰስ የት ነበሩ? ምናልባት እዚህ ጋር የሚነሳው መከራከሪያ አቅም ስለሌላቸው ነው የሚል ከሆነ ታዲያ አሁንስ አቅም ከየት አምጥተው ነው ሴቶች ለሰላም ምን አስተዋጽኦ አላቸው የሚል አጀንዳ የተነሳው ይላሉ። ካጀንዳው ነው ጥያቄያቸው። ያው አጀንዳው የተነሳው ለሰላም ምን አስተዋጽኦ አላቸው የሚል ስለሆነ እስቲ ለኚ አድማጫችን ያላችሁን ምላሽ ወደ እናንተ ላስተላልፍ። እንደ ቅደም ተከተላችሁ እንዳስጀመርኩት አሁንም ወደ ወይዘሮ ማርያ ለለፍ።
ሴቶች ለሰላም ቅርበት አላቸው ለምን? በሴቶች ይጀምራል በሴቶች የሚለው ነው እንግዲህ ትንሹ ያነሳሳቸው ይመስለኛል ወደዚህ ጥያቄ ለመሄድና ሴቶች መግቢያ ላይ የሚያልኩት ከቤተሰብ ጀምሮ ቤተሰቡ በጣም በቅርብ ያሉት በየቀኑ ከቤተሰቡ ጋር በቅርብ ግንኙነት ያላቸው ቤተሰቡን በማነጽ በኩል ቅርበት ያላቸው ሴቶች ስለሆኑ ያንን ቤት ሰላም ለማምጣት የሚችሉ ወደ አገርም ቢሆን ወደ ሌላም ቦታ ቢሆን ወደ ከፍተኛ ደረጃም ቢሆን ያንን ሰላም ለማምጣት ሴቶች ትልቅ አስተዋጽኦ ይኖራቸዋል ተብሎ ስለሚታሰብ ነው። አሁን በእኛም በኩል የተነሳው ለመልእክተኛነት ደግሞ እናቶች በተለይ እናቶች አንድ ሰው ግጭት ተፈጥሮ ሄደው ለማስታረቅ ሲሄዱ እናትን እንዲህ ለማለት ሁሉም ይቸገራል። እናት ናትና ትልልቅ እናቶች ናቸው። እንደ ሌላ ሁሉም ሰው እንደ እናቱ ስለሚያያቸው ለመታረቅም ትክክል ነው። አሁን እናት አልቅሳ ብትለምን ብዙ ጊዜ አይተን ከሆነ ልጅና ልጅ ሲጣላ ወይም ጎረቤት አንድ ጥር ሲኖር ወይም ከፍ ያለ ነገር ሲመጣና በአገር ጉዳይም ደግሞ አገር ውስጥ አንዳንድ ችግር ሲፈጠር እናቶች ሄደው ሲለምኑ ያለቀሱ ሲለምኑ ያኛው ወገን የመቀበል በእናት ማንም የሚጨክም ሰው የለም። እናት ከለመነች እና ተውካለች ማንም እንቢ አይልም። የሰላም እናቶች ሆነው በየክልሉ የተዟዟሩ እናቶች ትዝ ቢለን በዩኒቨርሲቲ አካባቢ በዩኒቨርሲቲ በጣም ከባድ ችግር በነበረበት ጊዜ እናቶች ሄደው እያለቀሱ ነው ልጆቻቸውን ለምነው ከብዙ ነገር ከብዙ ዩኒቨርሲቲ ውስጥ ብዙ ነገር ከመፈጠር ያዳሩት እናቶች ናቸው። ማንም የሚለመን ወጣት እናት መታበት ለምነው እንዴ ገፍቶ አይሄድም ይበርዳል ነገሩ በሚለው ነው። አሁንም ቢሆን ሀገር ውስጥ ብዙ ደም ፈሷል፣ ብዙ ነገር ተፈጥሯል። አላረፉም ሴቶች እኮ በየቦታው በያለበት በአቅማቸው ልክ በጣም እየተንቀሳቀሱ ይለምናሉ። እቤት ውስጥም ጥቃቱንም ችግሩንም የሚፈጥሩት ወንድ ልጆቻቸው ቢሆኑ ወይም ባሎቻቸው ወይም ወንድሞቻቸውም ቢሆኑ ሰላምን ለማምጣት እነኛን ለማሸነፍ ይችላሉ። ሴቶች ማሸነፍ ይችላሉ ከፈለጉ ማለት ነው፣ ማድረግ ከቻሉ ፍላጎቱ ካለ እና አሁን ደግሞ ብዙ ቦታ ደግሞ ተፈርቷል። ብዙ ነገር ሴቶች ያበረዱት ጸብ አለ፣ ታያደረጉት አስተዋጽኦ አለ። ለዚህ አሁንም ቢሆን ያኔ የተነበሩ ለሚለው ነበሩ ባለ አቅማቸው በፈቀደው መጠን ሴቶች እየተንቀሳቀሱ ነበር በየቦታው እየሄዱ። ይህ እንግዲህ ፍላጎቱ ያላቸው ማለት ነው። ፍላጎት የሌላቸውን ሳይጨምር ሰላም እንዲመጣ የሚፈልጉ ሰዎች በጣም ሲንቀሳቀሱ ነበር። የሚችሉትን በየአካባቢያቸው እያለቀሱ ምን እያሉም ሲለምኑ ነበረ። ሌላው ግን
አሁን ለምን መቼም ምንም ነገር አልዘገየም? አሁን እኮ ብዙ ነገር ገና እኮ ነው። ብዙ ሰላም መንገዶች ገና ትውልዱ መቅረጽ አለ እኮ ወደ ሰላም መንገድ እንዲመጣ። ገና ከመሬት ብቅ የሚለውን ጀምሮ እስከ ላይ ያለውን ትውልድ ለማስተካከል እናቶች፣ ሴቶች በጣም 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 ብዙ ስራ አለባቸው። ለምን የተነበሩና አሁን ለምን ወጡ የሚለው ጥያቄ ለኔ አይመቸኝም። ለምን በፊት አልነበርሽም አሁን ወጣሽ ለምን ወጣሽ የሚለው ነገር በማንኛውም ጊዜ ብቅ ብለው ያንን አጀንዳ ማንሳታቸው ተገቢ ነው። ገና የምንገነባው በጣም የተበላሸ ትውልድ በጣም ብዙ ነገር በስነ ልቦናም በሌላም በብዙ ነገር ያበለሻሸ ነው። ትውልድን ገና መልሰን ማስተካከል ወደ ሰላም፣ ወደ ፍቅር፣ ወደ አንድነት ገና የማምጣት ረጅም ገና በርካታ ስራዎችን ያሉብን እና በርካታ ስራውን ለመስፋት እናቶች በጣም ታጥቀው መነሳት በራሱ አንድ እርምጃ ነው። ከዛ ገፍቶ መሄድና ማደግ ደግሞ ሌላ እርምጃ ስለሆነ እናቶች አሁን መነሳታቸው ዘገዩ ነው ያሰኛል ብያለሁ።
ወይዘሮ የምወድሽ እስቲ ለዚህ ጥያቄ በወይዘሮ ማርያ ያልተነሳውን ይዳሱልን።
ሴቶች የቤተሰብ መሰረት ናቸው። ትንሽ ከጥር ጀምሮ ቤተሰቡን አንድቀው የሚያሳድጉ እነሱ ናቸው። ባላደገበት መንገድ ለምሳሌ በፍቅር እየተጠበቀ ፍቅርን አውቆ ያደገ ልጅ ተነስቶ ካራ ይዞ ሊወጣ አይችልም። በቃ ይህ ጽኑ እምነት ነው። ምክንያቱም ከመጀመሪያው ነው በጎ ነገር እየነገር ነው ጥሩ ነገር የሀገር ፍቅር ውስጡ እንዲሰር አርገን ልጁን ካሳደግ ነው። ይሄ ልጅ ባደገበት ልክ ነው ዛሬ እኮ ትልልቅ ቦታ የደረሱ በጣም አዋቂ ወንዶችም ሴቶችም የእናቶች ውጤቶች ናቸው። እና እናቶች ሰላምን ለማምጣት ይችላሉ የሚል ጽኑ እምነት አለኝ። ለምን አሁን ከነሱ እስካሁን አቅም ከሌላቸው ነው አይደለም። የተለያዩ ስራዎችን በትንሹ ማለት ነው ምናልባት በሚዲያም ላይወጣ ይችላል፣ ግን በተለያየ ጊዜ ሴቶች ስለ ሰላም እንዲናገሩ የሚገፉ ማህበራት አሉ። አሁን እኛ ማህበር ይሄንን በአደባባይ በተደጋጋሚ ሰርቷል። ሴቷ ስለ ሰላም ተናገር ገና ግጭት ሲበቀር ወጥተው አንቱ የተባሉ ሴቶች፣ ተማሪ ሴቶች፣ የሚያጡ ሴቶች የሰላምን አስፈላጊነት ለህብረተሰቡ እንዲናገሩ አድርገናል። በዛ ለውጥ ይመጣል። በንዴት የተነሳ ሰው ከእናቱ ከእህቱ ከታላቁ በሚሰማው ጥሩ አንደበት ራሱን ይዘጋል ጊዜ አምናለሁ። አሁንም መሆን መደረግ ካለበት ደግሞ መደረግ አለበትም ጊዜ ስለማምን ቅድም ጠያቂያችን አንድ ነገር አንስተዋል። አቅም የላቸው አቅም አላት። እያንዳንዷ ሴት የራሷ የሆነ አቅም አላት። የተማረችን ሴቱን ያልተማረችን ሴት እድሜዋ የሚሰጣት እውቀት አለ። በዚህ እድሜ በራሱ ትምህርት ቤት ነው። ግን ያንን ወደ አደባባይ ለማምጣት የተለያዩ ተግዳሮቶች ደግሞ አሉ። በቃ ወጥቶ ለመናገር የማያስችልበት ሁኔታ ብዙ ነበረ። እኛ ጋር አሁን የፖለቲካ ሁኔታ ማንሳት ይቻላል። አንድ ሴት ተነስታ ብን መብላ ተነስታ እስቲ ያገላብል እስቲ እንዲዛር ክስቲ ምናምን ብላ ብትል ላትስተካ ብትችልበት ሁኔታ አለና በተለያዩ ችግሮች ምክንያት የሴቶች ድምፅ ብዙ ወጥቶ ጎልቶ አልተሰማም እንጂ የሚችሉ ሴቶች ከታሪካችንም እኮ እኛ ብንና በርካታ ሴት እርቅን ያወረዱ በዲፕሎማሲ ረገድ ትልቅ ስራ የሰሩ ሳይማሩ ያኔ እነ ንግስት ሌኒ ማንሳት ይቻላል። ትልልቅ ስራ የሰሩ እናቶች ያሉባት ሀገር ናት ኢትዮጵያ። እና አሁን ምን የምለው ኢትዮጵያውያን እናቶች ከስር ጀምሮ ነገርን አጠርቶ አሁን ቅድም ያልኩትን ለመድገም የምፈልገው አንተንተው ለቅሶ ምናምን ሳይሆን ከስር ችግሩ ምንድን ነው ብለው አንቅረው አውጥተው ጊዜ ወስደው የግጭት አፈታትን ሲስተም እውቀት አውቀው ቢያስተምሩ የእናቶች ድምፅ የበለጠ ተሰሚነት ይኖረውና ሰላምን ያሰፍና ብዬ አምናለሁ።
በጣም አመሰግናለሁ። እስቲ አሁን ደግሞ ወደ ሌላ በድምፅ ወደ ተላከልን ጥያቄ እንለፍ።
ጠናት በነገው ዕለት ጥያቄን የመልሱ ሴቶች እንዳሉ አውቃለሁ። ከአዲስ አበባ ተነስተው መቀሌ ሰላምን ለማምጣት በመሄዳቸውና አነጋግረው ጥሩ መልእክት ባለማግኘታቸው ምን ተሰማቸው? እንደው የተሰማቸውን ማወቅ እፈልጋለሁ። በጣም አመሰግናለሁ።
ይሄ ጥያቄ እንግዲህ በቀጥታ የሚመለከተው ወይዘሮ ማርያም ነው። ምክንያቱም ወደ መቀሌ ተጉዘው የነበሩት ከሀገር ሽማግሌዎች ጋር እርሳቸው ስለሆኑና ጥያቄውን ወደ እርሳቸው ላሻገር።
ሰው ሲሸመግል ሁልጊዜ ጥሩ ነገር ብቻ አገኛለሁ ብሎ አይደለም ይሸመግል። ጥሩ ነገር ሊገኝ ይችላል፣ ጥሩ ውጤት ሊገኝ ይችላል፣ ጥሩ ውጤት ላይገኝ ይችላል። ለሁሉም ነው ሽማግሌ የሚዘጋጀው። ለእኔ ሄጄ መጠየቄ ማናገሬ፣ እኔ በተለይ ደግሞ በጣም እናቶችን ወክዬ ተንበርክኬ ማልቅሼም ነበር የለመንኩትና ምንም አልተሰማኝም። ክፉ ነገር ውስጥ ያልተሰማው ደስታ ነው የተሰማኝ። ለሀገሬ አትሊስት አንድ ነገር አድርጌያለሁ። እንደ እናት የእናቶችን ድምፅ አሰምቻለሁ። የእናቶችን ቁስላቸውን ለሌላው ለሚሸመገለው ወገን ለማስረዳት ሞክሬያለሁ። ሽምግልናውን መቀበል አለመቀበል የዛ ሰው ነው። አንድ ሰው መጥቶ ሲሸመግልሽ አልቀበልም ካልሽ የምትጎጂው እኮ አልቀበልም ያለው ወገን ነው እንጂ የሸመገለው ሰው እኮ አይደለም። የሸመገለው ሰው ስራውን ሰርቷል አይደል? ሊያደርግ ሩቅ መንገድ የሚሄደው ምንም ብሎ ዝቅም ብሎ ሞክሯል። ሰላም እንዲመጣ፣ ፍቅር እንዲመጣ፣ አንድነት እንዲመጣ ሞከረ። ከሞከረና ያ ነገር ካልሆነ እኛኛው የሽምግልናውን ያልተቀበለው ወገን ይጨነቅበት እንጂ በእኔ በኩል አትሊስት አንድ ነገር ሰርቻለሁ፣ ለሀገሬ አንድ ነገር ሰርቻለሁ፣ የእናቶችን ድምፅ የሴቶችን ድምፅ አሰምቻለሁ ብዬ ልቤ ረክቷል። በጣም ረክቶ ነው የተመለስኩት። ምክንያቱም እድሜያችን ከሄደ በኋላ ምንም ሳንሰራም እኮ ከቀል ሀገራችንም ለሰላሙም ለምንም ምንም ሳንሰራም ልናልፍ እንችላለን። እና አትሊስት አንድ ነገር ካደረግሽ አይከፋሽም። አረኩ ይህንን ሞከርኩ። ድንገት ያ ሰው ውሎ አድሮ ደግሞ ያንን ሽምግልና እኮ አስቦበት ሊቀበል ይችላል የሚል ድምታ ስለሚሰጥ ተስፋ አይቆርጥም። ሽማግሌ የሚሸመግል ሰው በፍጹም ተስፋ አይቆርጥም፣ በፍጹምም አያዝንም።
እስቲ እኔ ተከታይ ጥያቄ ልጠይቅ፣ ምክንያቱም አድማጫችን በድምጽ የተቀረጸ ጥያቄን ያስቀመጡትና ተከታይ ጥያቄ ልጠይቅ። ሁኔታውንም ለማብራራት ያህል ወይዘሮ ማርያም እንግዲህ በትግራይ ክልልና በፌዴራል መንግስቱ መካከል ሽምግልና ለማካሄድ ወደዛ ተጉዘው ከነበሩት ሽማግሌ መካከል አንዷ ኖት። ከዚያም ደግሞ ተንበርክከው በማልቀስ የትግራይ ክልል ምክትል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤልን ሲማጸኑ የታዩ ኖት። አሁን በትግራይ ክልል እንግዲህ እንደምናየው ሁኔታዎች መልካቸውን ቀይረዋል። ያ ሽምግልና እንዳልተሳካ የሚቆጠር ሽምግልና ነው ማለት ነው። እና ደው ከዚህ በኋላ አልተሳካም ብላችሁ ቀመጣላችሁ ወይ? ሁኔታዎችን ለማስተካከል ደግማችሁ የምታደርጓቸው ጥረቶች የሉም ወይ? ህዝብ ለህዝብን ሁኔታዎችን ለመከታተል
እንግዲህ አንፌል አረገ ያ ነገር አልሆነም። የሚቀጥል ነገር ይኖራል። ሰው እስካለ ድረስ የሚስተካከል ነገር ለማስተካከል ትሸመግያለሽ። ብዙ ስራዎች ነው የሚሰራው። ለመሸምገል ከተፈለገ እኮ መንገዶቹ ብዙ ናቸው። ብዙ የሚስተካከሉ ነገር አሉ። በሀገራችን ገና ጅምር እኮ ነው። አንድ ነገር ተጀመረ እንጂ ገና የሚቀጥሉ ብዙ ውጤቶች አሉ። ብዙ አለመግባባቱ የተወሰዱት እርምጃዎች አብረው ተከትሎ የሚመጡ ብዙ ቀውሶች ይኖራሉ። ቤተሰብ ያጣ ልጅ ይኖራል። ቂም ያዘ ይኖራል። በስነ ልቦና የተጎዳ ይኖራል። እና እነኛን ሁሉ ነገሮች ወደ ነበርንበት ወደ ኢትዮጵያዊ ባህል ለማምጣት ይቅርታን ሰው ህዝብ ውስጥ ለመክተት ከሚያድገውንም ወጣት ደግሞ ከበቀልም ከምንም ማውጣት እና እነኚህ ሁሉ ነገሮች በጣም በጣም ብዙ ስራዎች ወደፊት ገና ይጠብቀናል። ትውልዳችንን ማስተካከል አለብን። የተመረዘውን አእምሮ የያዙትን ትውልዶቻችንን እነኛን ወደ ኢትዮጵያዊነት፣ ወደ ሀገር ፍቅር፣ ወደ ሰው መውደድ፣ ወደ መተሳሰብ እና ቂም ያለመያዝን እነኚህን ነገሮች ገና ብዙ መሰራት ያለበት ነገር በጣም ነው የሚታየኝ ነው ያለው። ለጊዜው አሁን ሁኔታዎች ሁሉም በየፊናው ያለው ሁኔታ ላይ ነው ያለው። ሲጥል ገና ደግሞ መስመር ሲይዝ ደግሞ የሚከተሉት ስራዎች በሁሉም መሰራት አለበት። በሽማግሌ ብቻ አይደለም፣ በሴት በወጣት ሁላችንም ሰርተን እማንጨርሰው በርካታ ስራዎች ከፊታችን ላይ አሉ።
በጣም አመሰግናለሁ። እስቲ የተከታዩን አድማጫችንን ጥያቄ እናዳምጥ።
ለሁለቱ ወይዘሮች ከፍተኛ ጥያቄ አለ። ምንድን ነው በድህነትና በረሃብ በበሽታ የተጠቃቸው አፍሪካ የነሱ በሰላም ዙሪያ የመሳተፍና ሴቶችን የማነሳሳቱ ጉዳይ ብዙ ይጠበቅባቸዋልና ምን ያህል ሴቶችን አደራጅተው ሴቶችን ለማብቃት ብሎም ሴቶችን ተጠቅሞ በዓለም ሱሪያ ሰላምን ለማምጣት ምን ያህል ዝግጁ ሆነዋል? ምን ያህል ተዘጋጅተዋል? የተዘጋጁበት ጉዳዮች ምንድን ናቸው? እና ሴቶችን እንደስከታች ድረስ ቀበሌ እስከ ወረዳ ድረስ ደርሰው የመውረዱ ጉዳይ ኃላፊነት ብዙ ይጠበቅባቸዋል እንጂ አንድ ቦታ ቁጭ ብሎ ኃላፊ አውቶራይዝ ኢንፍሉዌንሻል ፐርሰን ነኝ ብሎ እዛ በመቀመጥ በሰላሙ ዙሪያ ማምጣት እንደማይቻል ነው። ታች ወርዶ የማየቱ ጉዳይ ነው ጥያቄ። እና ምን ያህል ታች ወርዳችሁ ደሃዎች ጋር፣ ደሃ ሴቶች ጋር፣ ደሃ ብዙ ያልተማሩ ብዙ በየክፍለ ሀገራቶች ያሉ ብዙ ጠረፍ አካባቢ ያሉ ሴቶች አሉ። እና እነዚህም ታች ወርዶ የማየቱ ጉዳይ ምን ያህል ሂዳችሁበታል የምለው ጥያቄ ከኔ ወደ እነሱ ይቀርባል ማለት ነው። አንደኛው ይሄ ነው።
አድማጫችን እንግዲህ አንደኛው ጥያቄያቸው ይሄ ነው። ሁለተኛ ጥያቄያቸው ትንሽ ረዘም ስለሚል አስቀርተነው ነው፣ ግን እኔ ማድረግ ያለብኝ ነገር ምንድን ነው የሚል ጥያቄ አክለዋል። እንዴት አድርጌ እኔ ስለውጥ ማምጣት እችላለሁ የሚል ነገር አክለዋል። እና ወደ እናንተ ጥያቄው ገብቷችሁ ከሆነ ወደ እናንተ እንሂድ። ወይዘሮ መወድሽን ላስቀድም።
ሁለተኛ ካልሽው ነገር ብነሳ እኔ ምን ማድረግ እችላለሁ የሚለውን ሀሳብ ጥያቄያችን ብቻ ሳይሆኑ እያንዳንዱ ኢትዮጵያ ውስጥ ያለው ብቻ ሳይሆን በዓለም ዙሪያ የሚገኙ ኢትዮጵያውያን በሙሉ የኢትዮጵያ ሰላም ለሳሰባቸው ይገባል። ሰላም ለሀገር እድገት፣ ሰላም ለብልጽግና፣ ሰላም ለሁሉም ነገር ጠቃሚ ስለሆነ በመጀመሪያ ደረጃ እኛ ኢትዮጵያውያን በያለንበት ሆነ ስለ ሀገራችን ሰላም እንቅልፍ እንዲወስደን አይገባም። በተለይ አሁን ላይ ያለው የኢትዮጵያ ሰላም ማጣት እጅግ በሚያሳዝን ሁኔታ ላይ ነው ያለው። በእርግጥ እኛ ያለነው አዲስ አበባ ከተማ ነው። አዲስ አበባ ውስጥ ችግር ላይኖር ይችላል እንጂ በየዕለቱ በደቡብ፣ በሰሜን፣ በምስራቅ፣ በሁሉም በኩል ደም ይፈሳል። ይሄ ሁሉንም ኢትዮጵያዊ ሊያመው ይገባል። እና ደሜ የምናደርግ የኔ ድርሻ ምን ይሁን ብሎ ከራሱ ጋር በመነጋገር ለሰላም የራሱን ጠጠር መወርወር አለበት ብዬ አምናለሁ። ምክንያቱም ሰላም ከሌለ የምንፈልገውን ሀገር የማሳደግ ስራ ልንሰራ አንችልም። በዋናነት ደግሞ የሰላም ቁልፍ መፍቻ ነው ብዬ የምለው ኢትዮጵያ አሁን ያለችበት የድህነት ሁኔታ እንዲቀረፍ ሁላችንም ስራ መስራት አለብን። በቃ ድህነት በራሱ እኮ አንድ ለሰላም መደፈር የሚያደርገው ነገር አለና በርካታ ኢትዮጵያውያን በድህነት ሳቢያ ኑሯቸው ተዛግቷል። በርካታ ኢትዮጵያውያን ወጣቶች ልጆቻችን ላይ መጥፎ ዘር ዘርተናል። በቃ ሀገራቸውን እንዳያውቁ፣ ስለ ሀገራቸው እንዳይቆረቆሩ፣ የተለያዩ ሱሶች ውስጥ እንዲገቡ፣ በቃ በተለየ ፖለቲካችን ብቻ ወደፊት እንዲሄድ እያለን ዜጎቻችንን ድሮ ባለማሳደጋችን ዛሬ እንግዲህ ውጤቱን እያየን ነው። በጦር በቀስት መገዳደል ላይ ደርሰናል። መታረቅ ላይ ደርሰናል። ነፍሰ ጡር ሴት ሞታ አይተናል። ልጇን አዝላ ከነ ልጇ የሞተች ሴት እና በጣም የሚዘገንን እኛ ኢትዮጵያውያን ነን ወይ? እኛ ባህል አለን፣ እኛ ሰው እንወዳለን፣ እኛ በጣም ከፍ ያለ ህዝቦች ነን ብለን የምንለው እና ይሄ ነገር ሁሉ ጉራ ሆኖ በርቶብናል። ያንን ለመመለስ ግን ስራ መስራት ያስፈልጋል። ልጆቹን ሀይ ማለት ያለበት እያንዳንዱ ቤት ውስጥ ስራ መስራት አለብን። ከልጆቹ ውስጥ የማያውቁትን ነገር ያለ እድሜያቸው ገብተን እንዲባሉ እርስ ኢትዮጵያ እርስ በርስ እንዲባላ አድርገናል። የእኛን ጊዜ ለማራዘም ይሄ እንዲቆም ግን መንግስትን በራሱ መስራት አለበት፣ ሰው መስራት አለበት። በዓለም ላይ ያለ ኢትዮጵያውያን በሙሉ ይሄን ስምን ማቀም አለበት እና ይሄ የሁላችን ድርሻ ነው ብዬ ነው የማስበው።
እሺ፣ እሺ። ወይዘሮ ማርያም፣
እኔ መቼም ሁሉም ሰው የራሱን አስተዋጽኦ ማድረግ አለበት። እንዳሉት አድማጫችን እንዳሉት ከተማ ላይ ሆነን ወይም እላይ ሆነን ብቻ አይደለም ብዙዎቹን ስራዎች መስራት ያለብን፣ እታች መውረድ አለብን። ሴቱ ብቻ አይደለም፣ ሁሉ ዜጋ በሙሉ እታች ድረስ ወርዶ ነው አገልግሎቱን መስጠት፣ የተጎዳ ወገንን ማገዝ ያለብን እና ተመልሰን ወደ ነበርንበት እንድንመለስ በጣም ብዙ ቦታ ብዙ ጉዳቶች አሉ። አሁን በየአካባቢው በመፈናቀል እና በሌላም ምክንያት ብዙ ወገኖቻችን በጣም ተጎድተዋል። እነኛን የተጎዱትን ወገኖቻችንን ወርደን መስራት እና እነሱን ማገዝ። አሁን ይሄንን ኢንተርቪው ከአንቺ ጋር ሳደርግ ያለሁት ወደ ሻሸመኔ ነው። ሻሸመኔ ላይ ቀደም ብሎ የነበረውን ጉዳት ሰምታችኋል እና ብዙ ያውቀዋል፣ ብዙ ሰው ያውቀዋል። እዛ ወርጀን እነኛን ሰዎች የተጎዱትን ወደ ነበሩበት መመለስ ማለት ቤታቸው ተቃጠሉ፣ ኑሯቸው ሁሉ ነገር የተበላሸውን ወደ ነበሩበት ቦታ ድሮ ወደ ነበሩበት ቦታ የመመለስ ሳይ እየሰራ ያለን እኛው እና ወርደን መስራት አለብን። እላይ ሆነን ማውራት፣ እላይ ሆነን ይሄ ቢደረግ፣ እላይ ሆነን ሰላም ብንል ብቻውን ጥቅም ያለው አይመስለኝም። በተግባር ወደ ታች ወርደን የተጎዱት ወገኖቻችንን አቅም በፈቀደ በሙሉ በእያንዳንዱ ቦታ በእያንዳንዱ ትን ማገዝ መቻል አለብን። አሁንም ደግሞ ወደ ሰሜን አካባቢ ብዙ ጉዳት አለ። ብዙ ወገኖቻችን ቤተሰባቸውን ያጡ ተቀብረ በቃ ብዙ ታሪኮች አሉ እና እነኛን ተፈናቅለው በሱዳን ያሉትን ተመልሰው ይመጣሉ። እነኛ ሲመጡ ደግሞ እነዛ መታገዝ አለባቸው። የስነ ልቦና ችግር የደረሰበት በጣም በርካታ ወገኖቻችን አሉ። ወላጅን ያጣ ልጆች ይኖራሉ፣ ያሉ ወላጅ የቀሩ ልጆች ይኖራሉ። እና ብዙ ስራዎች የሚጠብቁን ስለሆነ አድማጭ ያሉት እውነታቸው ነው። ታች ወርዳችሁ ታች ተወርዶ መሰራት በጣም አለበት። በተግባር ስራ እየሰራን ነው። ሰላምን በአንድ በኩል ቀጣይ ሰላም ማለት ነው ከቤተሰብ ጀምረን እስከ ሀገር፣ እንደገና ደግሞ ወገንን ማገዝ የእያንዳንዱ አገር ውስጥም ያለው ውጭም ያለ የሁሉም ኢትዮጵያዊ ግዴታው ብዬ ነው የማስበው።
ሁለታችሁንም አመሰግናለሁ። እንግዲህ ጥሩ ማብራሪያ ነው እየሰጣችሁን ያላችሁት። በድምጽ ከያዝናቸው የመጨረሻ ጥያቄዎች እናዳምጥና ለአድማጫችን ምላሽ ትሰጣላችሁ።
እኔ ብዙ ጊዜ የኢትዮጵያ ሰላም እንዲያደረጉ በዩኒቨርሲቲ ዞሩ በየቦታ ሄዱ ሲባል ሰማለሁ። ነገር ግን የሀገራችን ሰላም ሁኔታ እየባሰበት እንጂ እየተሻሻለ አላየሁም። በተለይ በአሁኑ ጊዜ እየተባባሰ እንደሆነ ነው የምሰማው። ሁል ጊዜ የሀገሬ ጉዳይ በጣም ያስደንቀኛል። እንዴት ነው አንዳንዴ ዝም የሚባለው? እንዴት ነው ሰው እያለቀሰ እኛ ቁጭ ብለን የምናየው ብዬ አስባለሁ። የኢትዮጵያ ሴቶችና እናቶች ለመመቴ ማምጣት ፋቃታቸው ይህም አስባለሁ። እኔ ከጸሎት ውጭ ምንም ማድረግ አልችልም። ምንም ማድረግ እንዳለብኝም አላውቅም። እናንተ ትልቅ ቦታ ነው ያላችሁት፣ መድረኩንም የያዛችሁ ናችሁ። ከሚዲያ ባለፈ በሴቶች ሙሉ ለሀገራቸው እውነተኛ ሰላም ለማምጣት ማድረግ እንዳለብን እናንተ እንድታስረዱ እንድታሳውቁ።
እንግዲህ ጥያቄው እንደው ጭንቀት የተቀላቀለበት ይመስላል እና ምን እንድናደርግ ትመክሩናላችሁ የሚለው ነው። ወይዘሮ ሞድ
ጥያቄያችን እንግዲህ የሁላችንም ጭንቀት ነው የተጋሩት። እንግዲህ እናትነት፣ ሴትነት ምን እናደርግ ብሎ ሀገር ውስጥ ደግሞ ምቻለ ሆነ የምሰሚው ነገር እጅግ የሚዘገነን እጅግ የሚያሳዝን እየባሰ የመጣ ሲሆን ምን ሊያደርግ ብለሽ ትጨንቂያለሽ። ይሄ ጭንቀት የእሳቸው ብቻ ሳይሆን የሁላችንም ነው። ይሄን ጭንቀት ለማስቀረት ግን መጨነቃችን አንድ ነገር ሆኖ ፍላጎታችን መሻታችን አንድ ነገር ሆኖ ወደ ውጤት ለማምጣት ግን መንግስትን በራሱ አንድ የሰላም ተቋም እኔ እንደዚህ አስባለሁ የሰላም ዘርን ለመዝራት በተለይ ትውልዱ ላይ ወጣት የኢትዮጵያ ወጣት 70% ነው እንዲህ ነው የሚባለው። ምክንያቱም ኢትዮጵያ የወጣቶች ሀገር ናት። ወጣቶቻችን ሀገራቸውን እንዲወዱ፣ ሀገራቸው እንድትቆም፣ ሀገራቸው ከሚደርስባት አደጋ እንዲታደጉ ስራ መስራት አለበት። በማን? በእናቶች። እናቶችን እናቱን የማይወድ የለም ብዬ አስባለሁ። በቃ ስለዚህ እናቶች በራሳችን ደግሞ ተነስተን ሰላም ለማምጣት ዋጋ መክፈል አለብን። በሚዲያ ስትወጣ ወይም እንዲህ ተነስተን ይዱ ተብሎ ወይ በኮሚቴ ወይ በምናምን መሄድ ሳይሆን ኢትዮጵያ ውስጥ አንድ ሰላምን አጠናክሮ የሚሰራ ከፖለቲካ ነጻ የሆነ ተቋም የሚያስፈልግ ይመስለኛል። እሱ ላይ ጠንክረን ብንሰራ ስራችን ሰላምና ሰላምን ማምጣት ብቻ በቃ ለሀገር ደህንነት መስራት ብቻ ከሆነ ጥሩ ይሆናል። እኛ ሀገር ችግሩ ምንድን ነው? አሳባችንና ፖለቲካ እየተቃረሰበት በሁሉ ውስጥ ያለ ነገር ነው። ይሄ ለዚህ ነው ብዙ ለውጥ ማናመጣው ነው። ይህንን ከፋፍሎ ማየት ሰላም ዋና ነገር ነው ያስፈልጋል። ለዛም መሰረት ይመጣል። እስካሁን ያለው ጥፋት አሁን ስቴጅ የቀጠለውን ነገር እንዲቆ የተወሰነ ግልግ ተነስቶ ከመንግስትም ጋር በመነጋገር ግን አንድ ወቅት ሄዶ አንድ ነገር ሰርቶ መሄድ አሁንም ሄደዋል። የአገር ሽማግሌዎች ሄደዋል። እንቅስቃሴ አለ ሰምተናል በሚዲያ። እንደሱ ሳይሆን ግን ትንሽ እውቀትን የጨመረ የሽምግልና ሲስተምም ያወቀ ምክንያቱም ይህ ስር የሰደደ ስለሆነ ብዙ ዋጋ እያስከፈለ የመጣና በሀገሪቱ ላይም ችግር የፈጠረና ብዙ ደም ያፋሰሰ ስለሆነ ስትሮንግ የሆነ ተቋም ያስፈልገዋል። አንድ ሰው የራሱን ሰላም ካስከበረ የቤተሰቡን ያስከብራል። የቤተሰቡን ሰላም ከወደደ ወደ ጎረቤት ይሄዳል፣ ወደ ገጠሩ፣ ወደ አካባቢው፣ ወደ ሀገር። እንዲህ አይነት ሰዎች ምርጥ ሰዎች፣ እውቀት ያላቸው ሰዎች ኢትዮጵያ የሰው ችግር የለባትም። ግን እንዳልኩሽ ፖለቲካና ሌላው እየተገነጠረ ነው እና ይህን ጥርት አድርጎ ሀገሩን የሚያስን ዜጋ ለሀገሩ የሚያስብ ሽማግሌ፣ ለሀገሯ የምታስብ ሴት ሽማግሌ የሚሰራበትን መንገድ ብናመቻች፣ ይሄ ነው መፍትሄ ሊሆን የሚችለው። ዘላቂ ሰላም ለማምጣት ዘላቂ ስራ መስራት የአንድ ወቅት ስራዎቻችን ናቸው። አሁን በቃ በላይ በላይ ተሰርተው እያገረሱ የመጡት እንደሱ ሳይሆን ከስር እያጠሩ 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 የሚሄድ መሆን አለበት ነው የሚመጣ።
ወይዘሮ ማርያ ለአድማጫችን ጥያቄና አስተያየት፣
አድማጫችን ያሉት ብዙ ሰው ያስቸግረዋል። እውነት ፍቅርን የሚወድ እውነት ሀገሩን የሚወድ ሰው እውነት ሰላምን የሚወድ ሰው በሙሉ በጣም ተጨንቋል። ምን ላድርግ በቃ የሚያደርገው ነገር ነው ግራ የገባው እና እንደተባለው በየተቀናጀ ነገር መስራት መቻል አለብን፣ መጀመር አለብን፣ አንድ ቦታ ላይ መጀመር አለበት። ሁሉንም ሊያግዝ የሚችል ስራ መሰራት አለብን።
ወይዘሮ ማርያ ሙኒርና ወይዘሮ እሙድሽ በቀለ ሁለታችሁም ሴቶችና ሰላም ያላችሁ ግንኙነት በተመለከተ ለአድማጮች ጥያቄ ለሰጣችሁት ምላሽ በጣም እናመሰግናለን። እንግዲህ ተከታታይ በተመሳሳይ ርዕስ ለምናነሳቸው ሐሳቦች ተመልሰን መጋበዛችን አይቀርም። ለዛሬ እግዚአብሔር ይስጥልኝ። በአሜሪካ ድምጽ አድማጮች ስም አመሰግናለሁ።
ሊሆን እናመሰግናለን ምክንያቱም በጣም ወቅታዊ ጉዳይ ነው። በጣም አስፈላጊ የሆነውን ውይይት በመጀመርሽ በጣም ከልቤ ነው የማመሰግነው።
አመሰግናለሁ ሲሆንና ለጥያቄዎቻችሁ መልስ የሰጡልንን ወይዘሮ ማርያም ሙኒረንና ወይዘሮ የምወድሽ በቀለን እንዲሁም እናንተን የተከበራችሁ አድማጮችና በዚህ ለጥያቄው መልስ ዝግጅት ላይ ጥያቄዎቻችሁን በመላክ የተሳተፋችሁ ሁሉ ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር #voaamharic ብላችሁ ተከተሉን፣ ተነጋገሩ። ወደ ተከታዩ ቅንብር ልምራችሁ። መጪው የኢትዮጵያ ምርጫና የፖለቲካ ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት ተፎካካሪ የፖለቲካ ፓርቲዎች አሸንፈው ለመውጣት ሰላማዊ የፖለቲካ እንቅስቃሴ እንደሚያደርጉ ገልጸዋል። የትግራይ ዲሞክራሲያዊ ፓርቲ በአካባቢው ያለው የጸጥታ ሁኔታ በምርጫው ስለመሳተፌና ስላለመሳተፌ እርግጠኛ እንዳልሆን አድርጎኛል ይላል። መስፍን አራጌ የገዥውን ጨምሮ አራት የተፎካካሪ ፓርቲዎች መሪዎችን አነጋግሮ ተከታዩን አዘጋጅቷል።
የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው የ2013 ሀገራዊ ምርጫ የድርጊት መርሃ ግብር እንደሚያስረዳው ምርጫውን ለማካሄድ ከአምስት ወራት ያልበለጡ ጊዜያት ነው የቀሩት። በእነዚህ ጊዜያት የፖለቲካ ፓርቲዎች የምርጫ ምልክት ማስወሰን፣ እጩዎቻቸውን ማስመዝገብ፣ የምረጡ እንቅስቃሴ ማድረግና ሌሎች ተግባራትን መከወን ይጠበቅባቸዋል። ብልጽግና እንደ ገዢና ተፎካካሪ ፓርቲ ሁለት ኃላፊነቶችን ይዞ ነው የምርጫውን ዝግጅት የሚያደርገው የሚሳተፈውን በማለት አስተያየታቸውን የሰጡት የፓርቲው ምርጫ ዘርፍ ኃላፊ ዛዲግ አብርሃ ናቸው።
ብልጽግና ሁለት ድርብ ኃላፊነት ያለበት ፓርቲ ነው። ከዘንድሮ ምርጫ አንጻር በአንድ በኩል ገዢ ፓርቲ ነው። ከዚያ ምክንያት የምርጫ ሰላማዊ ዴሞክራሲያዊ እንዲጠናቀቅ የበኩሉ እንደ ገዢ ፓርቲነት መወጣት ያለበት ሚና አለ። በሌላ መልኩ ተፎካካሪ ነው። በዚህ ምርጫ አሸናፊ ሆኖ መንግስት ለመስረት የሚያስችል የአብላጫ ድምጽ ማግኘት ይፈልጋል።
ምርጫው በዘመናዊቷ ኢትዮጵያ በአርያነት የሚወሳ እንዲሆን ፓርቲያቸው ትኩረት ሰጥቶ እንደሚሰራ አቶ ዛዲግ ይናገራሉ።
በእኛ በኩል ይህ ምርጫ በጣም ታሪካዊ ምርጫ ነው። ኢትዮጵያ ከዚህ ቀደም ፍትሐዊ፣ ዴሞክራሲያዊ ቃና ያንጠለ ምርጫ የማድረግ ተቋም ክም ነበራት። የአስተሳሰብ ገዢ ፓርቲ ምርጫውን የፈለገ ውጤት ይምጣ በጸጋ ቀብለዋሉ ሚል ከዝግጁነት የሚጎለው ነበር። የፖለቲካ ባህላችን ለእውነተኛ ምርጫ ለኮምፒቲቲቭ ዴሞክራሲ የማይመች ነበር። ይህን ሁሉ በወሳኝ መልኩ ተቀረፍንበት። እኛ የምርጫ ውጤቱን በጸጋ ለመቀበል ተዘጋጅተን ነው ወደዚህ ምርጫ የምንገባው። ስለዚህ ከዚያ የገዢ ፓርቲ ዝግጅት አንጻር በጣም የተለየ ነገር ነው። እንደዛ ብቻ ሳይሆን ትልቅ ነን ገዢ ፓርቲ ነን ብለን ያወጣነውን ለመጣስ የምንዳዳ ፓርቲ አይደለንም። በምርጫ ቦርድ የወጡት ሁሉንም ነገሮች በይል አባባል የጨዋታውን ህግጋት አክብረን ፌር ፕሌይ እንጫወታለን፣ እንወዳደራለን። ለይህ ሲባል ለይስሙላ እንዲሁ ለአደባባይ ፍጆታ ሳይሆን በውስጣችን በቂ ዝግጅት አድርገን ውሳኔ ያሳልፈን ነው። በምርጫ ጊዜ ስለተለመደ በዚህ ቀደም የሚባል ስለነበረ አሁንም ያን እያስቀጠልን አይደለም። ይሄ ምርጫ ዋትኤቨር ዘ ኬዝ ካሸነፍን ፕሮግራማችንን
ለመፈጸም ድንጋጌ ከተሸነፍን ደግሞ በዚህ ሀገር ፖለቲካ ለመጀመሪያ ጊዜ ራሱን በእውነተኛ ዴሞክራሲ የሚቻሳልፍ መጨረሻ ውጤቱን ተቀብሎ ስልጣን ያስረከበ ፓርቲ ነው ማለት ነው። የሚያሸነፍን ያክል እኩል ታሪካዊም ሀገራዊ ትርጉም ያለው ነገር ይሆናል። እንግዲህ ተፎካካሪዎችን ተመሳሳይ እንዲያደርጉ ከልባቸው ተወዳድረው የሚችሉትን ሁሉ አድርገው ግን የማታ ማታ የሚመጣውን ውጤት የህዝብን ውሳኔ እንዲያከብሩት ጥሪ ማስተላለፍ እፈልጋለሁ። ህዝባችን በትግሉ በመስዋዕትነት በታሪኩ ለመጀመሪያ ጊዜ እውነተኛ ፍትሐዊ ታማኝ ዲሞክራሲያዊ ምርጫ የማድረግ እድል በእጁ አስገድቷል። ይህን እድል የሚጠቀምበት ቅድመ ማስረጃ እንፈልጋለን።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ መንግስት ምርጫው ፍትሐዊ፣ ዴሞክራሲያዊና ሰላማዊ እንዲሆን እሰራለሁ ማለቱንና የህዝብን ድምጽ በጸጋ ለመቀበል ቃል መግባቱን በበጎ ተቀብለውታል።
ይህን ይሰየው ነው ምክንያቱም ሁሉም እኩል እድል ተወዳድሮ ህዝቡ ይሆነኛል ብለውም የተሻለ ሀሳብ አለው የተሻለ አማራጭ አለው ያለውም እድል መስጠት በእውነቱ ይሄ የሰለጠነ ፖለቲካ ነው። ከዚህ በፊት ያጋጥመን የነበረው እንደው እንደ ድራማ እና እንደ መናጆ ሌላ ፖለቲካ ፓርቲዎችን ተሳትፏል ለማለት ያክል ስዘራ የቆየ ነገር ግን ውጤቱ መቶ ከመቶ አሸንፍ ያለው የምንበት ደረጃ ደርሶ ያም ውጤቱን እንዳፋጠነለት ነው የምናውቀው። ስለዚህ ያው ተስማው አያርፍም የተባለውን እንግዲህ በተግባር
በትግራይ ክልል ያለው ፖለቲካ ያለመረጋጋትና ወታደራዊ እንቅስቃሴ የምርጫ ዝግጅታቸው ላይ ያሉታዊ ተጽዕኖ መፍጠሩን የሚያስረዱት ደግሞ የትግራይ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋይ በርሄ ናቸው።
በሀሳብ ደረጃ እየተዘጋጀን ቆይተናል። በተግባር ለመዘጋጀት ግን ትግራይ ክልል የነበረው ፖለቲካና ወታደራዊ ሁኔታ አላስቻለንም ነበር። አሁን ሁኔታዎቹ እየተለዋወጡ ናቸው። ነገር ግን ጭራሽ ሰላም ሰፍኗል፣ በቀላሉ ለመንቀሳቀስ ይቻላል የሚልበት ደረጃ አልደረስንም። ብዙ በጣም ተጎድቷል። በነገራችን ላይ እስካሁን የነበረው የህወሓት ኢህአዴግ ስርዓት አልቅቆታል፣ ችግር ውስጥ ነው የከተተው። ከወገኑ ሌላው የኢትዮጵያ ህዝብ ጋር አጋጭ ፈጥሯል። አካባቢ በሙሉ የትርምስ ቀጠና እንዲሆን አድርጎታል። ህዝቡ በአሁኑ ወቅት እንኳንና ስለምርጫ ሊያስብ የቀን ጉርሻ የቀን ውሃ መመለስ ያቃፈበት ሁኔታ ነው ያለው። እዛ ላይ ደግሞ ብዙ ወረራዎች፣ ብዙ ጥፋቶች ደርሶበታል። ስለዚህ ተግባራዊ እንቅስቃሴያችን ከሁኔታው ጋር በቅጥሳ የተያያዘ ስለሆነ ህዝብ ማግኘት ስላለብን፣ ህዝብ ማደራጀት፣ ህዝብ መንቀሳቀስ ስላለብን ለዚህ የሚያስችል ሁኔታ ገና በሟላ ሁኔታ የለም። ስለዚህ የተግባር ዝግጁነታችን ወደኋላ ቀርቷል ማለት ይቻላል።
የድርጊት መርሃ ግብሩን ምርጫ ቦርድ ይፋ አድርጓል። በዚህ ድርጊት መርሃ ግብር ውስጥ ቀድሞ መሰራት የሚገባቸው ስራዎች ካልተሰሩ ኋላ ተሳትፎ ላይ ተጽዕኖ ያሳድራሉ እንደ ድርጅት የእናንተን ማለቴ ነው።
ልክ ነው፣ ተጽዕኖ ያሳድራል። ሁኔታዎቹ ካልተመቻቹ እና ወደ መጨረሻ ገደማ የምንቀሳቀስ ፋይዳ አይኖረውም። በነገራችን ላይ ለሁሉም ተሞካካሪ ፓርቲዎች የሚመለከት ጉዳይ ነው። ስለዚህ አሁን ሁኔታው እንዲቀየር ከጊዜያዊ አስተዳዳሪው አካልም ጋር እየተባበር የተመቻቸ ሁኔታ እንዲፈጠር እየሰራን ነው ያለ ነው።
ስለዚህ የትግራይ ዴሞክራሲያዊ ፓርቲ በትግራይ አካባቢ ያለው ሰላማዊ ሁኔታ አስተማማኝ መሆኑን እስኪያረጋግጥ ድረስ በምርጫው እንቅስቃሴው ለመሳተፍና ላለመሳተፉ እርግጠኛ መሆን አይችልም።
አዎ እርግጠኛ መሆን አይቻልም። ነገር ግን ባለው ሂደት ስንመለከተው ሁኔታዎች ቶሎ እየተለዋወጡ የሄዱ ስለሆነ ለመዘጋጀትና ለመሳተፍ የምንችልበት ሁኔታ በአመዛኙ ይታየናል።
በአንጻሩ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በምርጫው ላይ እንደሚሳተፍ ይፋ ካደረገበት ጊዜ ጀምሮ ቅድመ ዝግጅቱን እያከናወነ መሆኑን በህዝብ ግንኙነት ኃላፊው ናትናኤል ፈለቀ በኩል ይፋ አድርጓል።
የብሔራዊ ምርጫ ቦርድ ባወጣ የጊዜ ሰሌዳ መሰረት የእኛን ዝግጅት ከዛ የጊዜ ሰሌዳ ጋር የማጣማጣም ስራ ሰርተን ጨርሰናል። ወደ ትግበራ እየገባ ያለ ነው። በዛም መሰረት ለምሳሌ ከባለፈው ቅዳሜ ጥር 1 ጀምሮ የምርጫ ወረዳዎቹ እጩዎችን የመለየት ስራ እየሰራን ያለ ነው። ሌሎቹንም ስራዎች በተቀመጠ የጊዜ ሰሌዳ መሰረት ለማሟላት እንዲያስችለን ቀድመን ማጠናቀቅ ያለብን ስራዎች እየሰራን ነው የምንሄደው ማለት ነው።
ኢዜማ በተደጋጋሚ ከዚህ ቀደም ያነሳቸው ከነበሩት ቅሬታዎችና ስጋቶች አንዱ ፖሊሲን በነጻነት ማስተዋወቅ የሚችልበት ምህዳር እየተጣበበ ነው፣ ስጋቶች አሉ የሚል የሚያነሳቸው ቅሬታዎች ነበሩ። እነዚያ በአሁኑ ሰዓት ምን ደረጃ ላይ ይገኛሉ?
ቀደም ብሎ ለ2012 ምርጫ ስንዘጋጅ በተለያዩ ሀገሪቱ አካባቢዎች ተንቀሳቅሰን ከማህበረሰቡ ጋር ውይይት ለማድረግ በምናደርገው ጥረት ውስጥ በተለያዩ ኃይሎች የሚፈጸም ያንን ማድረግ እንዳንችል
የሚያደርግ ክሮች ነበር። በተወሰነ ደረጃ እነዛን ችግሮች ከያካባቢው መሪዎች ወይንም ከመንግስት ጋር በአጠቃላይ የምርጫ ቦርድን ግዛ እየጠየቀ ለመፍታት ሙከራ ስናደርግ ቆይተናል። የኮቪድ-19 ወረርሽኝ በሀገራችን መገኘቱን ተከትሎ ግን ላልተወሰነ ጊዜ የማንኛውም አይነት ህዝባዊ ስብሰባዎችን ሰስፔንድ አድርገን ነበር ያቆየ ነው እና አሁን እነሱን ቀስ በቀስ ወደ መጀመርና ማህበረሰቡ ጋር ወደ መወያየት እንሄዳለን። ስለዚህ በተጨባጭ እንደዚህ አይነት ችግር ሊያጋጥመን ይችላል አይችልም ወይ የሚለው መሬት ላይ ነው የምናየው።
ብልጽግና እንደ ተፎካካሪ የፖለቲካ ፓርቲ በውድድር መድረኩ አሸናፊ ሆኖ ለመውጣት የሚያስችሉትን ስራዎች እያከናወነ መሆኑን አቶ ዛዲግ ያብራራሉ።
እንግዲህ በዚህ ምርጫ እና አሸናፊ ሆነን እንድንወጣ የሚያስችለን ከማኒፌስቶ ዝግጅት ጀምሮ ሌሎች ሳይንስ ዝግጅቶችን ጨርሰናል። የተለያዩ ኮሚቴዎችን አቋቁመን የምርጫውን ዘመቻ ውጤታማ ለመውጣት የሚያስችል ቅድመ ዝግጅት እያደረግን ነው። በአጠቃላይ የምርጫ በመሰረቱ የኢትዮጵያ ህዝብ በሚቀጥሉት 5 ዓመታት በፍላጎት ላይ የተመሰረተ የፖሊሲ አማራጮች ቀርበው ህይወቱን በመሰረቱ የሚቀይሩ አማራጮች ቀርበውለት ግና ለማካከል የሚመጡበት እንዲሆን እንፈልጋለን።
በህብረ ብሔራዊ ፖለቲካ ፓርቲነት ይንቀሳቀሳል የሚባለው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ የአምስት ክልሎችን የመስራች አባላት ፊርማ በማሰባሰብ በምርጫው የሚያስፈልገውን ውጤት ለማስመዝገብ እየተንቀሳቀሰ መሆኑ ተገልጿል።
እቅዳችንና አላማችን ሀገር በሙላ ተንቀሳቅሶ ድጋፍ መሻት ነው፣ ፓርቲን ማስታወቅ ነው። በነገራችን ላይ ከአምስት ክልሎች ከላይ ከቤኒሻንጉል አንስቶ በኦሮሚያ ክልል፣ አዲስ አበባ፣ ድሬዳዋ፣ ደቡብ መስራቾች የፈረሙልን በእነዚህ ሁሉ ለመቆጣጠር እየተዘጋጀን ነው። ያ ትግራይም ውስጥ አክሱም ትምህርት ቤት ለመክፈት እስከሚዳዳን ድረስ ያደረግነው ዝግጅት ነበረን። ደሴ በአፋር ክልል ትምህርት ቤት ሁሉ ከብተን ተባላት መልመለን መንቀሳቀስ ጀምረን ነበር። እነዚህ ሁሉ ታጥፎብናል። በአካባቢው የምነሱ ጠባብ ፖለቲካዎች አንድ አካባቢ ጥበቶች ያየንባቸው አካባቢዎች ናቸው። እኛ እንግዲህ ጀርሞኑ የምንጠቀን በአንድ ጊዜ መላውን ያንን 110 ሚሊዮን በላይ የሚኖረውን ህዝብ አካባቢ ማካለል መቼም በአብዛኛው ነው ገንዘብ አቅም እንጂ እኛ ደግሞ ቅድም ያልኩ የፖለቲካ አካባቢ የፖለቲካ ተጽዕኖች ያግዱን እንደሆን ነው እንጂ የኛ ዓላማችን መላ ኢትዮጵያን የሸፈነው በሬዮት ዓላማችን ማህበራዊ ዴሞክራሲያዊ ገዢ ለማድረግ መንቀሳቀስ ነው።
ምርጫውን ለማካሄድ የጸጥታ ችግር፣ ጽንፍ የረገጡ አስተሳሰቦችና የሌሎችን አማራጭ ለማስተናገድ የማይፈልጉ ፖለቲከኞች በሚፈጥሩት ተጽዕኖ ችግር ሊያጋጥመው ይችላል የሚል ስጋት ያላቸው ወገኖች አሉ። አለፍ ሲልም ምርጫው መካሄድ የለበትም የሚል ድምጾች መሰማታቸው አልቀረም።
አደጋዎች ይታዩናል። እኛም በተለይ የጸጥታ ተቋማት ችግሮችን አስቀድመው ከመተንበይና ብቁ የሆነ የመከላከል ስራ ከመስራት አንጻር እንዲሁም ደግሞ ችግሮቹ ተከስተው በሚገኙበት ጊዜ ቶሎ ፈጥነው እርምጃ ወስደው ሊያደርሱ የሚችሉትን ጉዳት ከመቀነስ አንጻር ያላቸው አቅም ላይ ክፍተት ይታየናል። ከዛ ጋር ተያይዞ ምርጫው ሲመጣ ሊፈጠር ከሚችል ግጭቶች ጋር ትንሽ አደጋ ይታየናል እኛም። ነገር ግን እነዚህን አደጋዎች እና በአጠቃላይ ደግሞ ሀገራችን ያሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮችን መፍታት የሚያስችልን እድል በምርጫ እኛ ይወክለናል የምንለውን አካል መንግስት አድርገን ስልጣን በመስጠት ያ መንግስት ችግሮቹን መፍታት እንዲችል በማድረግ ነው። ስለዚህ ምርጫውን የምንመለከተው አንደኛ እንደዚህ አይነት ችግሮችን የመፍቻ መንገድ አድርገን ነው። ስለዚህ ችግሮቹ ሙሉ በሙሉ እስካልተፈቱ ድረስ እና ያ ሁኔታ እስካልተመቻቸ ድረስ ምርጫ አይደረግ ብሎ ምርጫውን መግፋት ለችግሮቹ መባባስም ምክንያት ሊሆን የሚችልበት ሌላ አደጋ አለ።
የጸጥታ ችግር እንዳይፈጠር፣ ዜጎች በነጻነት እንዳይመጡ፣ እክል እንዳይሆን፣ ከመምረጥ እንዳይገድባቸው መንግስት የጸጥታና የደህንነት ኮሚቴ የሚከታተል የመንግስት ኮሚቴ አቋቁሟል። ምርጫ ቦርድ ያለበት የተለያዩ ጸጥታ አካላት ያሉበት ማለት ነው። ይሄ ኮሚቴ እቅድ አዘጋጅቶ ወደ ስራ ገብቷል። በእኛ እምነት ችግር ከማጋጠሙ ፊት ይሄ ኮሚቴ ይሰራል። ችግር ከጋጠሙ ፈጣን እርምጃ እየወሰደ በአጠቃላይ ምርጫው በወሳኝ መልኩ ሰላማዊ በሆነ ሁኔታ ይጠናቀል ብለን እናምናለን።
ዝም ብሎ እያንዳንዷ ጽንፍ ውስጥ ያለችው ቆሽታም ሆነ ከዚያ የበለጠ ስጋት ይህንን በጣም ወሳኝ ነው። ወደ መድበለ ፓርቲ ዴሞክራሲ እናሸጋግረን ከዚያም ሂደት ውስጥ ነው በኢትዮጵያ ውስጥ መተማመን የሚቻለው ህዝቡ ድምፁን ሲሰጥ ማለት ነው። ይህንን ከማከናወን ወደኋላ ሊያደርግን አይገቡም። እነዚህ ስጋቶችም
ግልጽ የፖለቲካ ውይይትና ክርክር የሚስተናገድበት ነጻ ምርጫ በማካሄድ ጽንፈኛ አስተሳሰብን መቀነስ ይቻላል የሚል አቋም ያላቸው አቶ ዛዲግ የዓለምን ተሞክሮ በማጣቀስ በፈተና የማይፈተን ምርጫ የለም ይላሉ።
ምርጫ የሚደረገው ችግር ስለሌለብን አይደል? ምርጫ የሚደረገው ሁሉ ነገር ታለቀለት ሁሉ ችግራችን ተጠራርጎ ከጠፋ በኋላ ነው። ፋል የዛሬ መቋመትም አይሆን። የአሜሪካኖች እንደዚህ አይነት ምርጫው ተጨርቧል ተጨረበረ የሚል ክርክር ውስጥ ማንገባበት ሁኔታ ተፈጥሮ አሁን ምርጫ መግባት ያለብን ካሉ እንግዲህ ይሄ ምርጫ መተላለፍ ነበረበት ማለት ነው። ዴሞክራሲ ማለት ምርጫ ማለት ነው። ምርጫ ከዴሞክራሲ የሚገለጽባቸው ነገሮች አንዱ ማንንም ማገር ወደ ምርጫ ሲገባ ችግር ስለሌለበት አይደለም። እንዲያውም ችግር ስላለበትም ለምርጫ ገፊ ምክንያት ነው።
ከተማሪው እንቅስቃሴ ጀምሮ ለኢትዮጵያ ፖለቲካ ጉዞ እንግዳ ያልሆኑት ፕሮፌሰር በየነ ከዘንድሮ ምርጫ አንዳች ውጤት እጠብቃለሁ ይላሉ።
ጀምራዬ በሚቀጥለው ፓርላማ ውስጥ የአንድ ገዢ ፓርቲ ብቻ የታመቀበት ሳይሆን ብዙ ፖለቲካ ፓርቲዎች የተለያየ ቁጥር ይዘው ሄደው ገብተው ሞብቱበትና የኢትዮጵያን ሕዝብ ነው ተስፋ ያለምሉበት ፓርላማ ይሆናል ብዬ ነው ማለው።
መቋጫ ያልተበጀለት የኢትዮጵያና የሱዳን ድንበር ግጭት፣ መድኃኒት ያልተገኘለት የኮቪድ ወረርሽኝ፣ ጊዜና ቦታ እየመረጡ የሚከሰቱ ዘር ተኮር ጥቃትና መፈናቀሎች በኢትዮጵያ በሚካሄደው ህዝባዊ ምርጫ ላይ አሉታዊ ተጽዕኖ ሊያሳርፉ ይችላሉ የሚል መላምቶች በአንዳንድ የፖለቲካ ምሁራን ዘንድ ይሰማሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አመሰግናለሁ መስፍን። የተከበራችሁ አድማጮች፣ አየር ላይ ባጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ፕሮዲውሰሩ ንጉሱ ታምሬ ነው። አሁን ወደ ተከታዩ ዘገባ ላሻግራችሁ። የቤት ውስጥ ስራና ኮቪድ-19 በኮቪድ-19 ምክንያት ከቤታቸው ለመስራት የተገደዱ በሚሊዮኖች የሚቆጠሩ ሰዎች እጅግ ጎጂና በዝባዥ በሆኑ ሁኔታዎች ውስጥ እንደሚሰሩ ዓለም አቀፉ የሥራ ድርጅት ILO አስታውቋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ስምንሽ የቆየት አቀርበዋለች።
የኮሮና ቫይረስ ወረርሽኝ ከመከሰቱ በፊት ወደ 260 ሚሊዮን የሚጠጉና በዓለም ዙሪያ ተቀጥረው ከሚሰሩ ሰዎች 7.9 ከመቶ የሚሆኑት ከቤታቸው ይሰሩ ነበር። እንደ ዓለም አቀፉ የሰራተኞች ድርጅት ግምት ከሆነ ይህ ቁጥር በከፍተኛ ሁኔታ ጨምሯል። እነዚህ ሰዎች ታዲያ በግላቸው ከቤት ሆነው በመሳታቸው የሚያጋጥሟቸው ችግሮች በአብዛኛው እይታ ውስጥ አይገቡም። የዓለም አቀፉ ድርጅት ያወጣው ሪፖርት እንደሚያመለክተው ደግሞ በተለይ ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ ከቤት ሆነው የሚሰሩ ሰራተኞች የበለጠ ስጋት ውስጥ እንደሆኑ ያሳያል። በዓለም አቀፉ የሰራተኞች ድርጅት ዋና የኢኮኖሚ ባለሙያና የዚህ ጥናት ሪፖርት ጸሐፊ የሆኑት ጄን በርግ ለአሜሪካ ድምጽ ሲናገሩ በተለምዶ በባህላዊው የፋብሪካ አምራች ድርጅቶች ውስጥ የሚሰሩ ሰዎች በአብዛኛው ከግምት ውስጥ እንደማይገቡና በቀላሉ እንደሚበዘበዙ ይገልጻሉ።
They don't have social protection coverage. They're more likely to
እነዚህ ሰዎች ለማህበረሰብ ደህንነት የሚሰጥ ከለላ አያገኙም። በአብዛኛው ከስራ ደህንነትና ከጤና ስጋት ጋር በተያያዙ ጉዳዮች ይሰቃያሉ። አንዳንዶቹ እንደውም ለጡንቻና ለቆዳ በሽታ ለሚያጋልጡ ለደህንነት አስጊ የሆኑ የስራ መደቦች ላይ ይሰራሉ። የሚያገኙትም ከዝቅተኛው የክፍያ ደረጃ ያነሰ ነው። የስራ ሰዓታቸውም የተወሰነ አይደለም። አንዳንድ ጊዜ በጣም በስራ ይወጠራሉ። ሌላ ጊዜ ደግሞ ስራ ኖርም ስለዚህ ያለ መረጋጋት ችግርም አለ።
ሪፖርቱ እንደ አውሮፓና ሰሜን አሜሪካ በመሳሰሉ ያደጉ ሀገሮች በሚገኙባቸው የዓለማችን ክፍል ደግሞ ከቤታቸው ሆነው የሚሰሩ ሙያተኞች ቁጥር ከጊዜ ወደ ጊዜ እየጨመረ እንደሄደ ይጠቁማል። ሰራተኞቹ በአብዛኛው ስልክና በቤት ውስጥ የሚኖር በይነ መረብን ወይም ኢንተርኔትን በመጠቀም የሚሰሩ ናቸው። ነገር ግን እነዚህ ከቤታቸው ሆነው የሚሰሩ ሰራተኞች ሁኔታ አብዛኛውን ጊዜ ውጪ ወጥተው ከሚሰሩትም የባሰ ከባድ እንደሚሆን በርግ ይናገራሉ።
Again, you're working from home, you have these challenges of social isolation, and then there's risks over time.
ከቤት ለብቻ ተሆኖ ሲሰራ ከሰው የመነጠልና የብቸኝነት ችግር ያመጣል። ቢሮ ተቀምጦ መስራት የለመደ ሰው ቢሆን እንኳን ከጊዜ ወደ ጊዜ የሥራ ሁኔታ እየተበላሸ ሊሄድ ይችላል። በዛ ላይ ያ ሰው ከቤት ስለሚሰራ የሰራተኞች ማህበር አባል ሊሆን አይችልም። ስለዚህ በስራ ወቅት የሚያጋጥሙ ችግሮች ዙሪያ ለበላይ አመራሮች ድምጽ የማሰማትም ሆነ የመነጋገር እድሉ አናሳ ይሆናል ማለት ነው።
የዓለም አቀፉ ሰራተኞች ድርጅት ያወጣው ሪፖርት ከፍተኛ ውቀት ያላቸው ሙያተኞች በአማካይ ቢሮ ውስጥ ከሚሰሩ ሰዎች ያነሰ ክፍያ እንደሚያገኙም ያመለክታል። ለምሳሌ በብሪታንያ ከቤታቸው በርቀት ሆነው የሚሰሩ ሰዎች ቢሮ ተቀምጠው ከሚሰሩት በ13 ከመቶ ያነሰ ክፍያ ያገኛሉ። በተመሳሳይ በአሜሪካ ያሉ ሰራተኞች የሚያገኙት ክፍያ በ22 ከመቶ፣ በህንድ ደግሞ በ50 ከመቶ ያነሰ ነው። ከቤት ሆኖ የመስራት ባህል የኮቪድ-19 ወረርሽኝ ካበቃ በኋላ ሊቀጥል እንደሚችል ያለማቀፉ ሰራተኞች ድርጅት ይገምታል። ስለዚህ ከቤት ለሚሰሩ ሰዎች የተሻለ ከለላ የሚሰጡ ህጎች ሊወጡ ይገባል ይላል። ከቤታቸው ሆነው የሚሰሩ ሰዎች የሚመዘገቡበትና የሥራ ሁኔታቸው ክትትል የሚደረግበት ሥርዓት እንዲዘረጋም ይመክራል። በሊዛ ሽሌን ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አመሰግናለሁ ሊሊ። የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች እነዚህ ነበሩ። ፕሮዲውሰሩ ንጉሱ ታምሬ ነው። ያስተናገድኳችሁ ሰለሞን አባተ ነኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። እባካችሁ ራሳችሁን ከኮሮና ቫይረስ ጠብቁ። ነገ በራዲዮ መስሄት እንገናኝ። ሰላም ጤና ይስጥልኝ። በደህና እደሩ።